ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም ኢሃፓን በሚመለከት ማን ያውራ የነበረ በሚል በጥያቄና መልስ የቀረበውን አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። በአሜሪካ የገንዘብና የንግድ ዜናዎችን የሚዘግበው ፎርብስ የተባለው መጽሔት አርብ የካቲት 24 ቀን በአስተያየት ገጹ ላይ ባሰፈረው መረጃ የወያኔ አገዛዝ ስልጣን ከያዘ ጀምሮ ከአሜሪካ መንግስት 30 ቢሊዮን ዶላር እንደተቸረውና ይህንኑ 30 ቢሊዮን ዶላር የወያኔ ባለስልጣኖች በተለያዩ ዘዴዎች መንጥፈው ከሀገር ያስወጡ መሆናቸውን አጋልጧል። መጽሔቱ ዘገባውን በመቀጠል በተባበሩት መንግስታት ድርጅት ጽህፈት ቤት አማካይነት የተቋቋመውና የቀድሞ የደቡብ አፍሪካ ፕሬዝዳንት ሚስተር ኢምቤኪ የሚመሩት ስለ ህገወጥ ገንዘብ አወጣጥ የሚመረምር መድረክና እንዲሁም ግሎባል ፋይናንሻል ኢንቴግሪቲ የተባለው ተቋም ያቀረቧቸውን መረጃዎች መሰረት አድርጎ ኢትዮጵያ በየአመቱ ከሁለት እስከ 3 ቢሊዮን ዶላር በስርቆት እንደሚወጣ ዘግቧል። ይህ ገንዘብ አገሪቱ በእርዳታ መልክ በየአመቱ ከምታገኘው ጋር ተመጣጣኝ መሆኑን ጠቁሞ የኢትዮጵያ ኢኮኖሚ በአብዛኛው በወያኔ ባለስልጣኖች ቁጥጥር ስር በመዋሉ ገንዘቡ በቡድኑ አባላት አማካይነት ወደ ውጭ እንደሚመጣ ጥርጥር የሌለው መሆኑንም ገልጿል። ሁኔታው ይህ ሆኖ እያለ አሁንም ኢትዮጵያ በምግብ ራሷን አለመቻሏ መነገሩ ለረሃብ እርዳታ እየተጠየቀም ነው ብሏል። መጽሔቱ ገንዘቡ ስርቆት ምዕራባውያን የወያኔ አገዛዝ ባለስልጣኖችን ተጠያቂ ለማድረግ የማይደፍሩት በሶማሊያ ውስጥ እየተካሄደ ላለው ጸረ ሽብር ዘመቻ ይረዳናል ከሚል ምክንያት እንደሆነና የወያኔ ዓላማ ሶማሊያ እርስ በርስ ጦርነት ለዘላለም እንድትቆይ ስለሆነ አልሽባብ የመዳከም ሁኔታ አነስተኛ መሆኑ ሊገባቸው ይገባል ብሏል። በመጨረሻም አዲሱ የትራምፕ አስተዳደር ምን እርምጃ እንደሚወስድ ወደፊት የሚታይ ጉዳይ ነው ሲል ዘገባውን ደምድሟል። አዲስ ስታንዳርድ የተባለው የድረገጽ ጋዜጣ የወያኔ አገዛዝ በአስቸኳይ ጊዜ አዋጁ መሰረት ሰላምና መረጋጋት ተገኝቷል እያለ በሚደሰኩርበት ሁኔታ ልዩ ፖሊስ በሚል በአገዛዙ የተደራጁና የሚቀለቡ ታጣቂዎች በምስራቅ ሐረርጌ በጭናክሰን እና በሌሎች አካባቢዎች በምዕራብ ሐረርጌ በቦርደዴ እንዲሁም በባሌ የአካባቢውን ነዋሪዎች አነጋግረው ያገኘውን መረጃ ዋቢ በማድረግ እንደተጠቀሰው ሁለት ሳምንታት ብቻ ከ100 ሰዎች በላይ የገደሉ መሆናቸውንና በርካታ ንብረት መዝረፋቸውን ዘግቧል። ልዩ ፖሊስ የተባለው ኃይል የኦጋዴን ነጻ አውጪ ድርጅትን ለመቋቋም የተደራጀ ሲሆን ሶማሊያ ክልል ተብዬ ውስጥ ተወስኖ የቆየና በርካታ ሰላማዊ ሰዎችን ሲጨፈጨፍ የቆየ መሆኑ ይታወቃል። ጋዜጣው የአፍሪካ ቀንድ የሰብአዊ መብት ሊግ የተባለ ድርጅት የሰጠውን መረጃ ዋቢ በማድረግ ባለፉት 6 ወራት ብቻ ልዩ ፖሊስ በተለያዩ አካባቢዎች በመግባት ከ200 በላይ ዜጎች መግደሉንና ከ750 በላይ የሚሆኑ ከብቶች ዘርፎ መሄዱን አጋልጧል። የአሜሪካ የውጭ ጉዳይ መስሪያ ቤት አመታዊ የሰብአዊ መብት ዘገባ በዚህ ሳምንት ወጥቷል። ዘገባው በ2007 ዓመተ ምህረት የተካሄደውን ምርጫ የዓለም አቀፍ ታዛቢዎች ያልተሳተፉበትና ነጻና ፍትሃዊ ያልነበረ መሆኑንና የመንግስት ኃይሎች በተቃዋሚ አባላት ላይ ማስፈራሪያና ተጽዕኖ ያደርጉ እንደነበር ገልጿል። የአሜሪካውን ፕሬዝዳንት ጨምሮ ይኸው መስሪያ ቤት በወቅቱ ምርጫው ነጻና ፍትሃዊ ነበር ማለታቸው ይታወሳል። ዘገባው ባለፉት አንድ አመት ተኩል በኦሮሞና በአማራው አካባቢዎች በተካሄዱ ህዝባዊ አመጾች በርካታ ሰዎች መገደላቸውንና መታሰራቸውን በአሁኑ ወቅትም ከ10,000 በላይ የሚሆኑ ዜጎች በእስር ላይ መሆናቸውን ገልጾ በወያኔ አገዛዝ ባለስልጣኖች እየተካሄዱ ያሉትን የሰብአዊ መብት ጥሰቶች ዘርዝሯል። ሐሙስ የካቲት 23 ቀን የማላዊ ፖሊስ ሩምፒ በተባለ ቦታ 65 ኢትዮጵያውያንን ያሰረ መሆኑን ማራቢ ፖስት የተባለው ጋዜጣ አስታውቋል። ስደተኞቹ የተያዙት በአንድ መለስተኛ መኪና በሚጓጓዙበት ወቅት መሆኑም ተነግሯል። የመኪናው ሹፌር ያመለጠ ሲሆን ስደተኞቹ ፍርድ ቤት እንደሚቀርቡ የፖሊስ ቃል አቀባይ አስታውቋል። ቅዳሜ የካቲት 25 ቀን በሶማሊያ ቡርካሃባና ባይዳዋ መካከል ባለ መንገድ ላይ የተጠመደ ፈንጅ ፈንድቶ ወያኔ አገዛዝ የተላኩ ወታደሮች አጅበው በሚንቀሳቀሱት ኮንቮይ ላይ ጉዳት ያደረሰ መሆኑ ታውቋል። በኮንቮይሲን ከሳቀስ የነበረው የርዳታ ምግብና ቁሳቁስ መሆኑ ከመገለጹ በስተቀር ስለደረሰው ጉዳት የተሰጠ ማብራሪያ የለም። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
አንተም እንደነሱ ባልቻ አባብረሶ ሁነ ዘራይ ደረስ ደጃች አመድ ወንዱ አሉላ አባነጋ አሻፈረን ብላዱ አንድ ገማታ 4 ኪሎ ድረስ ለሊቱ ሳይነጋ ከትግራይ ኮሎ ከጎጃም ከጎንደር ካርሲ ሲዳሞ ባሌ ከፋሃር ከደሙ ወለጋ ይሉ ባቦር ሸዋ ዳር እስከ ዳተነች ደገማዶ አራቱም ማዕዘን ተረሱና ቆሙ የጥቁርን ታሪክ አዶ አድገሙ ባንዳይ ባንዳ ልጆች ደሙ ይትሰሙ አዋጅ 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 ይደገማደዋ ልብ ብለህ ስማኝ እኔ አልጠራምማኝ ይደገም ይደገማደዋ
አውደረስ የግፍ ለመከራው ከመድ ውስጥ ይበቃ እመናው ቢያሎ የማሚን አጽም እኔ አልገዛም ከምባክኬ አላት ኢትዮጵያ እናቴ ጀግና ወላዲቷ ከልተሸፍና ትጨማንዶ ፊቷ ልጄ በማህፀኔ ልጄ በስብቴ በላየ ነገረችኝ ትልቅ ነው ፊቴ እንዴት ቢልደር እያንቃጨለብኝ ፍጹ አይሞከርም ቃል ኪዳን
ማን ያውራ የነበረ ቁጥር 13 የመጀመሪያው ክፍል ለኢትዮጵያ ህዝብ መብትና ለሀገር ክብር ታግሎ ከፍተኛ መስዋዕትነት በከፈለው በኢሃፓ ላይ ይህ ነው የማይባል የስም ማጥፋት ዘመቻ በወንጀለኞችና የታሪክ ላጲሶች በመካሄዱ ማን ያውራ የነበር ብለን በከታዩ ሀቁን ለማስጨበጥ ስንጥር ቆይተናል ይህንንም በመከተልና የተነዙትንና ከቅርብ ጊዜ ወዲህ ደግሞ በዋሾቹ ስብስብና ጥርቅም እየተረጨ ያለውን ቅጥፈት በተመለከተ በቀጥታ ጥያቄዎቹን በማንሳት መልስ እንሰጥባቸዋለን። ሐሰት ሲደጋገም እውነት ባይሆንም ያላወቀን ያልጠየቀን ያላነበበን ሊያደናግር ስለሚችል ግልጽ በሆነ መንገድ ሐቁን ለማስፈር እንሞክራለን። ይህ ደግሞ ዘማቾቹን አደብ ያስገዛቸዋል የሚል ግምት ባይኖረንም ሊደናገር ለሚችለው ክፍል በተለይም በዚያ ትግል ዘመን ጨቅላ ለነበሩትና ላልተወለዱት ለዛሬዎቹ ወጣቶች ይጠቅማል በሚልም ነው። በጥያቄውን ጀምራለን። በቅድሚያ መገለጽ ያለበት እነዚህ በኢሃፓ ላይ የማቋርጥ ዘመቻ የሚያካሂዱት እነማን እንደሆኑ ነው። ለምንስ ነው ጸረ ኢሃፓ ዘመቻ የሚያካሂዱት?
መልስ፣ ጥርቅሙ ብዙ አይነት ጉዶችን ያቀፈ ነው። በቅድሚያ ወያኔ አለ። ወያኔ ለምን በጸረ ኢሃፓ ዘመቻ እንደሚሰማራ መጠየቅ አያሻም። ከወያኔ የተለጠፉ ሌሎቹ በተለይም ኢሃፓንና ህዝብን የከዱትም ያው ናቸው። ከዚያ ለጥቆ ደግሞ ህዝብን በሽብር የፈጁት የዘመነ ደርግ አውሬዎች አሉ። ግማሾቹ ተሰደዋል፣ ግማሾቹ በእስር ላይ ናቸው። አጠፋን ማለቱ ንሳ መግባቱ ህዝብን ይቅርታ መጠየቁ አልሆነላቸው ብሎ ወንጀላቸውን ይክዳሉ። ግማሾቹ ተደብቀዋል፣ ታሪካቸው የሚታወቅ አይመስላቸውም። ስለዚህ በሽፋን እየተጠቀሙ ጸረ ኢሃፓ ዘመቻ ላይ ያተኩራሉ። በደርግ ዘመን ወንጀል ፈጽመዋል፣ በቀይ ሽብሩ ተሳትፈዋል፣ ደግፈዋል፣ በንጹሃን ደም ተነክረዋል። ዛሬ ታዲያ በየድርጅቱ አባል ነን መሪ ነን ብለው ተደብቀዋል። መጽሔት ያወጣሉ፣ ራዲዮ በባዕድ አገር አላቸው። ያ ያፈሰሱት ደም ያቃዣቸዋል። ያፓ ይቅር ለእግዜር እንበል፣ ወንጀለኛው ጥፋቱን አምኖ ከተጸጸተ ቢልም እነሱ ይህንን አያምኑም። እና ለገሰ አስፋውና ፍቅረ ስላሴ ወግደረስ ያጠፋ ነው የለም ብለው በውያኔ ፍርድ ቤት ሲጮሁና የትላንት ወዳጆቻቸው ምስክር ሆነው ሲዋሹላቸው ሌሎች ደግሞ ጅብ ከማቁት ሀገር እንደሚባለው ወደ ባድ ዘልቀው ከኛም በላይ ኢትዮጵያዊ ላሳር ብለው በያፓ ላይ ያው ደርጋዊ መርዛቸውን ይረጫሉ። ሽፍንፍኑ ብዙ ነው። ጸረ ወያኔ ጭምብል አጥልቀው በዋና መልኩ ጸረ ኢህአፓ ዘመቻ የሚያካሂዱ የታሪክ ተጠያቂዎች ጥቂት አይደሉም። ኢህአፓ ከጠፋ የአረመኔ ታሪካቸው የሚረሳ ይመስላቸዋል። ትላንት ከሊቀመንበሩ ጋር ወደፊት ብለው ያጓሩ፣ ስልጣን አትልቀቅ ወይ ግደል እንጂ ብለው ያማከሩ፣ ሞት ለነ ኢህአፓ ብለው አረፋ ይደፈቁ የቀበሌና ከፍተኛ ታጣቂ ሆነው ግፍ የፈጸሙ፣ የነፍሰ ገዳዮች ቀኝ እጅ ረዳት የነበሩ፣ ወያኔ ባለስልጣን ሲሆን ሄደው ተጎንብሰው የነበሩ፣ ባጭሩ ታሪካቸው የቆሸሸ ሁሉ ዛሬ ያን እርሱልንና የህዝብ መሪ እንሁን ሲሉ ዝም በሉ ባይናቸውና ታሪክን የሚያውቀውን ኢህአፓን በተመለከተ ተንኖ ቢጠፋ ደስ ይላቸዋል። ታሪክና ዕውቀት የሚሉ ጥራዝ ነጠቆችም በኢህአፓ ላይ መዝመቱ ዕውቅና የሚያሰጣቸው ይመስላቸዋል። የዚህ ሁሉ ጥርቅም ነው በኢህአፓ ላይ የሚዘምተው። አለ ምክንያት አይደለም ለመዋሸት የተገደዱት። ሌሎች ደግሞ ሐሰቱ ሐቅ እየመሰላቸው በመሳሳት ነው።
እስቲ በመስረታው እንነሳና ኢህአፓን የመሰረተው በእውነት ሻዕቢያ ወይም የኤርትራ ግንባሮች ነበሩን?
ይህ በተደጋጋሚ የተነገረ ውሸት ነው። ኢህአፓን የመሰረቱት የኢትዮጵያ ተማሪዎች እንቅስቃሴ መሪዎችና አባሎች የነበሩ ኢትዮጵያውያን ናቸው። ከተማሪ ማህበር ባሻገርና በላይ ትግሉ በፖለቲካ ድርጅት መልክ መካሄድ አለበት ብለው ያመኑና በልዩ ልዩ ቦታ የነበሩ እነዚህ ታጋዮች ተቀናጅተውና በተለይም በሀገር ቤት ከነበሩ ጋር ተያይዘው በ1964 ዓመተ ምህረት ኢህአፓን መሰረቱ። በዚያን ወቅት በኢትዮጵያ ተማሪዎች እንቅስቃሴ አባል የነበሩና ለኤርትራ ነጻነት መታገል ይሉ የነበሩት የኤርትራ ተወላጆች ወደ ሻቢያና ጀብሃ ሄደው ተቀላቅለው ነበር። ያን አቋም ይዘው በእንቅስቃሴው አልቀጠሉ። በእንቅስቃሴው የነበሩ ኢትዮጵያውያንን ውልደታቸው ከኤርትራ ስለነበር ብቻ ወደነ ጀብሃና ሻቢያ መለጠፉ ስህተት ነው። ወያኔና ሻቢያ ስልጣን ሲይዙ የተሸበሩ ክፍሎች ተስፋ የቆረጡ ድሮም ቢሆኑ እነሱ ናቸው ሁሉን ያካሂዱት የሚል እጅ የሰጠ የዝቅተኝነት ስሜት ያንጸባርቃሉ። ይህ ግን መሰረተ ቢስ ነው። የኢትዮጵያ ተማሪዎች እንቅስቃሴ ራሳቸውን በቻሉ ምሁሮች የተመራ ለኢትዮጵያ የታገለ እንቅስቃሴ ነበር። ኢህአፓም ሲመሰረት ጀምሮ ይዘቱ ህብረ ብሔራዊ ነበርና በውስጡ የነበሩት ከልዩ ልዩ ብሔረሰብ የተወለዱ ኢትዮጵያውያን ነበሩ ናቸው። ከኤርትራ ግንባሮች ጋር ኋላ ያደረገው ግንኙነት ደግሞ ትግሉ ግድ የሚለው ነበር። ጥያቄ፣ ግንኙነቱ እንዴትና ለምን ተመሰረተ? መልስ፣ ኢህአፓ የነበረውን ስርዓት በትጥቅ ትግል ማስወገድ የግድ ነው ብሎ ያመነ ድርጅት ነበር። ስለዚህም የታጠቀ ኃይል በመጀመሪያ አሰልጥኖ ሊያስገባ ያሰበው በባሌ በኩል ስለነበር በወቅቱ የጫካ ትግል ይመሩ ከነበሩት ከነ ዋቆ ጉቱ ጋር በሶማሊያ በኩል ለመገናኘት ጥሯል። በዚያድ ባሬ መንግስት ሻጥር ይህ ጥረት ሳይሳካ ሲቀር ደግሞ በሱዳን በኩል ሌላ ሙከራ ተደርጎ ይህም አልተሳካው። በመጨረሻ በትግራይ በተለይም በአዲ ኢሮብ በኩል መጀመር የተባለው በግድ ከኤርትራ ግንባሮች ጋር ግንኙነትን የሚጠይቅ ነበር። በዚያ ለማለፍ ኢህአፓ በመጀመሪያ የነበረው ግንኙነት ከጅሃብ ጋር ነበር። ኋላ ደግሞ ሻቢያ ሲቋቋም ከነሱ ጋርም ተገናኝቷል። የኤርትራ ግንባሮች መሰረታቸውን አስተካክለው በጋራ ለኢትዮጵያ እንዲታገሉ ይጥር ነበር። የህዝብን መብት አውቃለሁ ቢልም ለግንባሮቹ ሙሉ ድጋፍን የሰጠበትና ለህዝብ ይጠቅማሉ ያለበት ጊዜ ፈጽሞ የለም። ሻቢያ ኤርትራ ቀኝ ግዢ ናት በሉ ያለውን ኢያፓ አልቀበል ስላለ ተሯሩጦ ወያኔን ምስረታ ሂደቱን ደግፎ በትግራይ የሚያገለግለውን ቡድን ቀድሞ ወደ ትግራይ አስገባ። በወቅቱ በሻቢያ ውስጥ ችግር ሲፈጠርም የተሻለ አቋም የነበራቸውን መንካ የተባሉትን በምስጢር በመተባበር የተሻለ መስመር ይሰፍን ዘንድ ኢያፓ በአቅሙ ሞክሯል። ጀብሃም የፋሉል ችግር ሲነሳበት ተመሳሳይ እርምጃን ኢያፓ መውሰዱ ይታወቃል። ባጭሩ ኢያፓ ትግሉን ወደፊት ለማራመድ መውሰድ የነበረበትን ግንኙነት ቢያደርግም አላማውን ወይም መርሁን ወይም የኢትዮጵያን ጥቅም አሳልፎ አልሰጠም።
በቅርቡ በሀገር ቤት በየወሩ እየታተመ የሚወጣ መጽሔት ላይ አንድ የኢያፓ መስራች ነበርኩ ግን በኤርትራ ጥያቄ ተለይቼ መኢሶን ሆንኩ የሚል ግለሰብ ድርጅቱ ከግንባሮቹ ነበረው ስለሚለው ግንኙነት የጻፈውን አንብበናል። ሌሎች ደግሞ እነያፓ ወይም የተማሪውን ከስካሴ በግንባሮቹ ተዛውረው የመገንጠልን አማራጭ ደገፉ ይላሉ። አንድ በአውሮፓ ያለ የደርግ ዘመን የደርግ ደጋፊ የነበረ ምሁር ደግሞ ሻቢያና የአሜሪካው ሲአይኤ ኢያፓን የመሰረቱት የመሩት እስከማለትም ደርሷል። ሐቁ የቱ ነው?
ኢያፓ በአረቦች በነሻቢያና በአሜሪካ የስለላ ድርጅት ተካሄደ ብሎ መለፈፉ ያዋጣኛል ብሎ የጀመረው ደርግ ነበር። ልጆቹና ሎሌዎቹ ቀጥለውበታል። የአረብ ፔትሮ ዶላር ወይም የቤንዚን ገንዘብ ይሰጣዋል ሲባል ነበር። ግራ ክንፉ ደርግ እንግዲህ ኢያፓን በአሜሪካና በአረብ አድሃሪዎች ቅጥረኝነት ሲከስ መሆኑ ነው። የደርግ ምሁሮች የነበሩና ሰነዱን ሲተረጉሙና ተራማጅ ነው ሲሉ የነበሩ ይህን ሐሰት ቢነዙ አይገርመንም። ኢያፓ ለኢትዮጵያ ሉዓላዊነት የታገለ ጸረ ኢምፔሪያሊስት ድርጅት ነበር። መስራች ነበር ወደ መኤሶን ገባው ባዩ ግለሰብ ዋሾ ቁጥር አንድ ነው። የመስራች ትርጉም እስካል ተቀየ ድረስ በኢያፓ መስራች ጉባኤ ተገኝቶ ወደ መኤሶን የገባ በህይወት ያለ ግለሰብ አንድም የለም። በህዋስ የኢያፓ አባል ሆኖ ወደ መኤሶን ከሄዱት 3 ግለሰቦች መሃል ሁለቱ በደርግ ሲገደሉ አንዱ አሁንም በርግጥ በህይወት አለ። ዋናው ግን ኢያፓ ከግንባሮቹ ገጥሞ አጀንዳ አራመደ ወይም ደገፈ የሚለውን ለማናፈስ ነውና ይህ ደግሞ ሐሰት ነው። የህዝብን ትግል መደገፍ ሌላ፣ ግንባርን መደገፍ ሌላ የሚለውን አቋም ያውም ኢያፓ የረሳ ወይም ቸል ያለ አልነበረም።
የመገጠልን መብት ኢያፓ ያውቅ ነበርን?
በቅድሚያ ኢያፓ ከመፈጠሩ በፊት የብሔረሰብ ጥያቄዎችና አመጾች ነበሩ። የጀብሃ ትግል ሲጀመር ይህ ነው የሚባል የተማሪ እንቅስቃሴ በሀገራችን አልነበረም። የነዋቆ ጉቱ የባሌ ትግል፣ የኦጋዴን አመጽ፣ የሜጫ ቱለማ ትግል ወዘተ ሁሉም ኢያፓን በአመታት ይቀድማሉ። ስለዚህ ኢያፓ ወይ የተማሪውን እንቅስቃሴ ያልነበረን ችግር ቆፍረው አውጥተው እባካችሁ ተነሱና ተገንጠሉ አላሉ። የእኩልነትና የመብት ችግር ነበረ፣ እንገንጠል ያሉ ነበሩ። ህዝብን በህብረት ለማታገልና የሀገርን አንድነት ለመጠበቅ ምን አቋም መያዝ አለብን ለሚለው በነ ኢያፓ የተሰጠው መልስ የራስን እድል በራስ እስከ መወሰን ድረስ የሚለውን ማወቅ የሚል ነበር። ይህ ደግሞ ያኔ እንቅስቃሴዎችን የሚመራ በነበረው ርዕዮተ ዓለም መሰረት የመገንጠልን መብት ማወቅ መገንጠልን ከመደገፍ በተለየ መልክ መቀበል የሚል ነበር። ስለዚህ መብት ቢያውቅም መገንጠል ደግሞ አይበጅም ሲል ኢያፓ ግልጽ አቋም ያዘ። ለዚህም ነው ከመጀመሪያ ጀምሮ የኤርትራን ቀኝ ግዛትነት ያልተቀበለው፣ የወያኔን የግንጠላ ማኒፌስቶ የተቃወመው። ለመሆኑ ዛሬ ኢያፓን የሚያወግዙት ክፍሎች ያኔ ከጠባቦች ወይ ከጨቋኞች ይታገሉ ነበር? ሌላ የተሻለ አማራጭን አቅርበው ነበር? ደርግ በአስመራም ሲጨፈጭፍ አወገዙትና ከወንድም እህት የኤርትራ ህዝብ ጎን ቆሙ ወይስ በለው ብለው ግፍን አጀቡ? ስለዚህም ኢያፓ እውን የግንባሮቹ ጭፍን ወዳጅና ደጋፊ ከነበር ለምንስ ሊያጠፉት በየፊናቸው ተንቀሳቀሱ? ያሰት ፕሮፖጋንዳው ከአቁ ጋር የተጣላ ነው። አቁ የሚያሳየው ያፓ ኢትዮጵያዊ አቋሙን ይዞ መቀጠሉና በዚህም የተነሳ በነሻቢያም በባዳንም መጠቃቱን ነው። ያፓ ሀገር ብሎ ሲታገል ለህዝብ አንድነት ሲዋደቅ በነበረ ጊዜ ዛሬ ሀገር ወዳድነን ባዮች ግን ወይ ከጨቋኞች ጋር ገጥመው የህዝብን አንድነትን የሚጎዱ ነበሩ ወይም ከጠባቦቹ ጋር ሸብረብ ሲሉ የነበሩ ናቸው። ወያኔ ለስልጣን ሲበቃም ባልተናነሰ ጠባብነት ወይም ትምክት ጎዳና የተጓዙት ዛሬ ተመልሰው ኢህአፓን ሊከሱ የሞራል ብቃት ሊኖራቸው አይችልም። እና ወያኔ ኢህአፓን አባይ ኢትዮጵያ ወይም የትልቋ ኢትዮጵያ ጠበቃ ብለው በነሱ ቤት በክፉ ሲሰይሙት ይህ ራሱ የሚያሳየው የኢህአፓ አቋም ምን እንደነበረ ነው። ኢህአፓ ሀገርን የሚጎዳ አቋም ይዞ በነበረ ሀገርን ሊገነጥሉ በተነሱት ባልተወገዘም ባልተወጋም ነበር። በሌላ በኩል ደግሞ በአገራችን የነበረውና ያለው የእኩልነት መጥፋት የሚክዱና በትምክት የሚዋጡ ክፍሎች ደግሞ ኢህአፓ የህዝብ መብትና እኩልነት ይከበር ሲል ያማቸዋል። ስለዚህም ገንጣይ ብለው ሊከሱት ይፈልጋሉ። ህብረ ብሔራዊ ይዘቱ ይጎረብጣቸዋል። ዛሬ ወያኔን ተቃዋሚ ነን ቢሉም ከወያናዊ ወይም ትምክተኛ ክፉኝ ተከትበው የዳኑ አይደሉምና አቋማቸው ብልሹ ነው። የአባዬን ለምዬ ባይናቸውና ኢህአፓ ላይ ይዘምታሉ። ኢትዮጵያዊ ጠረን የሌላቸው ድርጅቶች ደግሞ ኢህአፓ ለምን የህዝብን አንድነት ሰበከ በሚል ይዘምቱበታል። የግንጠላ አጀንዳቸውን ስለማይደግፍ ነው። ኢህአፓና የኦሮሞ ህዝብ ትግል በሚለው ጽሑፍ ድርጅቱ በዚህ ላይ በሰፊው ተችቷል። በአጠቃላይ በድርጅት ደረጃ ለትግሉ አስፈላጊ የሆኑ ግንኙነቶችን መመስረት ማለትና የሌሎችን አቋም ውጦ ማስተጋባት ወይም በጭፍን መደገፍ ማለት በጣም የተለያዩ ናቸው። ቢያንስ ለኢህአፓ ወያኔ የደርግና የወያኔ የገደል ማሚቴዎች ይህ ባይገባቸው አይገርምንም።
ያለው ይስማ አይን ያለው ይይ ስለተባለ ሁሉም ሁሉም ባለው ይገለገላል ማለት ስላልሆነ ደግመን የነበረውን በማቅረብ የታሪክ በራጆቻችንን ሲራ ለማክሸፍ ትግላችን ይከተላል። ስለዚህም ማን ያውራ የነበረ በጥያቄና መልስ መልክ ይቀርባል። ጥያቄ፣ ኢህአፓ ለስልጣን እንጂ ለህዝብ አልታገለም አይታገልም። አባሎቹ ከሀገር ይበልጥ ድርጅታቸውን ያስቀድማሉ። በቅርቡ አንድ ደራሲ የሆኑ አዛውንት በአንድ መጽሔት ሲተቹ ኢህአፓ አናርኪስት፣ ኒሂሊስት፣ አጥፊ እንጂ ገንቢ አልነበረም ይላሉ። ለዚህ ምን ምላሽ ይሰጣል?
አዛውንቱ ኢህአፓ ጨቋኙን ስርዓት መጣል ማውደም ይፈልጋል ማለታቸው ከሆነ ልክ ናቸው። ግን የድርጅቱ ዓላማ ያለውን ማስወገድ ብቻ ሳይሆን የተሻለና ሌላ በይዘቱና በአይነቱም የተለየ ህዝባዊ ስርዓት ለመመስረት ነበር ነው። ፕሮግራም ያወጣው ለምንና ለማን እንደምንታገል ድልን ከተቀዳጀን ደግሞ ምን አይነት ስርዓት ይመስረት ብለን እንደምናምን ለማሳየት ነው። ከዚህ ባሻገር ግን የሀገራችን ምሁሮች እንደ ኮሎኔል መንግስቱ ጥራዝ ነጠቀ ሆነው የሆነ ያልሆነውን ቃል ባይወረውሩ ተገቢ ነው። አናርኪስት ወይም ስርዓት አልበኝነት የፖለቲካ ርዕዮትና አቋም ነው። ኒሂሊዝም የሚባለው እንዲሁ ከኢህአፓ አቋም ጋር አንድ አይደለም። ኢህአፓ የታገለው ለስልጣን ነው የሚሉ ክፍሎች የወነጀሉ ያጋለጡ ከመሰላቸው ተሳስተዋል። የፖለቲካ ትግል ማሰሪያው መዳረሻው የፖለቲካ ስልጣን ነው፣ ሌላ አይደለም። ዛሬ ከወያኔ የምንታገለው ወያኔን ለማስወገድና ስልጣን ለመያዝ ነው። ይህ በአደባባይ የምንናገረው የፖለቲካ ሀሁ ስለሆነ ኢህአፓ ለስልጣን ታገለ ብለው ሊነቅፉ የሚነሱት ስለምን እንደሚያወሩ አልገባቸውም ብለናል። ኢህአፓ ለስልጣን ሲታገል ግን ከሌሎች የሚለየው ወይም ይለየኛል የሚለው ነጥቡ እንበል ለምሳሌ ከደርግና ወያኔ ቡድን የሚለየው ስልጣኑን ለራሱ በቡድን በድርጅት ደረጃ ይዞ ህዝብ ላይ ለመሰየም ሳይሆን ህዝብ የስልጣን ባለቤት እንዲሆን በማድረግ ነው። ማለትም ዴሞክራሲያዊ ስርዓት በማስፈን ህዝብን ባለሙሉ መብት በማድረግ መንግስት የሚሆነው አካል ስልጣኑን የሚያገኘው በህዝብ ነጻ ምርጫ ብቻ እንዲሆን በማድረግ ህዝብ ያልፈለገውን መንግስት የማውረድ መብት እንዲኖረው በማረጋገጥ ለዚህ ነው ኢህአፓ የሚታገለው። ስልጣን ግን ካልተያዘ ወይም ህዝብ ወሳኝ ካልሆነ ይህን የተፈለገ ለውጥ ለማምጣት አይቻለም። ስለዚህም ጨቋኙን አስወግዶ ህዝባዊ ስልጣንን ማስፈን የግድ ነው። በየካቲት 66 ዴሞክራሲያዊ መብት ለህዝብ አለምንም ገደብ ብሎ ኢህአፓ ከደርግ ጋር ተጋጨ እንጂ ሹመትና ስልጣን ካካፈልከን ባስፈለገህ ጨቁም ገድብ ብሎ ህዝብን እንደሌሎች አልካደም። ስለዚህም ባለፈው ታሪካችን በወሰድናቸው ተጨባጭ አቋሞች ህዝብ ሊገመግመንና ለግል ወይም ድርጅታዊ ስልጣን አለመቆማችንን ሊመሰክር ይችላል። ስልጣን ለራሴ ያሉ ኢህአፓዎች ድርጅቱን እየከዱ አንዴ ለደርግ ለጥቆም ለወያኔ በግላቸው አደሩ እንጂ ድርጅቱ ለህዝብ ከገባው ቃል ኪዳን ወደ ኋላ አላለም አልቃደም። አባሎቹ ደግሞ የትግል ቤታቸው ነውና ተንከባክበው ጠብቀውታል፣ ወደፊትም ይይዙታል። ድርጅታቸውን የሚያፈቅሩትም ለሀገርና ለህዝብ ስለቆመ እንጂ በሌላ ምክንያት አይደለም። ይህ በመሆኑም ድርጅቱን ሲያስቀድሙ ሀገርን ወይም የህዝብን ጥቅም ያስቀድማሉ ማለት ነው። ኢህአፓ የህዝብና የሀገርን ጥቅም አሳልፎ ቢሰጥ በመጀመሪያ ደረጃ አባሎቹ አብረውት አይኖሩም። በአባላቱ ጽናትና ድርጅታዊ ፍቅር የሚረበሹ ክፍሎች ናቸው። ይህን ጽናትና ክፍር ሌላ ትርጉም ለመስጠት የሚፈልጉት
ኢህአፓ በሰላማዊ ትግል አያምንም ነበር። በደርግ ላይም ተሽከዳድሞ ተኩስ የከፈተው ለዚሁ ነው የሚሉ አሉ። ይህ ሀቅ ነው።
ኢህአፓ ለትጥቅ ትግል የተዘጋጀው የአጼው ስርዓት ለሰላማዊ ለውጥ በሩን ሁሉ ዘግቶ በነበረ ጊዜ ነው። ደርግ የህዝብን ትግል ፍሬ ቀምቶ ስልጣን ሲይዝ ደግሞ ያለውን አዲስ ሁኔታ በሰላማዊ የፖለቲካ ትግል መለወጥ ይቻል ይሆን ብሎ ሞክሮ ነበር። በሜዳ የነበረ ኃይሉን እንኳን በይፋ ሳያውጅ ጊዜ ከመፍጀቱም ሌላ ባወጣው የፖለቲካ ፕሮግራም መግቢያም ላይ በሰላማዊና ዴሞክራሲያዊ መንገድ መታገል ከተቻለ በዚሁ መንገድ እንታገላለን ብሎ ነበር። ከዚህም ሌላ አላደረገም። በጽሑፍ በቅስቀሳ በየቀበሌው በመሰለፍ ወዘተ ነው የታገለውና ህዝብን ያደራጀው። ኢህአፓ ህዝብን ለትግል በእርግጥ አነሳስቷል። ለዚህ ደግሞ ማንንም ይቅርታ አይጠይቅም። ወታደራዊው መንግስት ግን ህገወጥ ነው ብሏል። حقو ይህ ነበር ጭቆና ባለበት አመጽ መወለዱ ደግሞ በቅድሚያ ተጠያቂ የሚያደርገው ጫቋኞቹ ነው እንጂ የግፍ ሰንሰለትን ሊሰብር የሚመኘው ህዝብ አይደለም። ናሴ 21/1967 ዓመተ ምህረት ባወጣው የኢሃፓ ዴሞክራሲያ እትም ድርጅቱ አቋሙን ሲገልጽ የሚከተለውን አስፍሮ ነበር። የጥቂት አምባገነን መኮንኖች መንግስት ተነስቶ ጊዜያዊ ህዝባዊ መንግስት መተካት አለበት። ለዚህም አብዮቱን ጀምረው ያካሄዱትና ይደገፉትን ወደፊትም ሊያካሂዱት የሚችሉትን የህብረተሰብ መደቦችና ኃይሎች የሚወክል ህዝባዊ አብዮታዊ ሸንጎ መቋቋም አለበት። ካለ በኋላ የሸንጎውን ይዘት በተመለከተ በዝርዝር አስፍሯል። በዚሁም ሰነድ ደግሞ የኤርትራ ጉዳይ ሀገርን እየጎዳ ያለው ጦርነት ቆሞ በዲሞክራሲያዊና ሰላማዊ መንገድ መፈታት አለበት ብሎ በጊዜ ጠቁሞና አሳስቦ ነበር። ይህ ብቻ ሳይሆን ሌሎችም ኃይሎች በትግል ላይ እንደነበሩ በመገንዘብ በመነሻ የፖለቲካ ፕሮግራም መሰረት ተቃዋሚ ኃይሎች እንዲተባበሩና ህዝባዊ ዲሞክራሲያዊ የህብረት ግንባር እንዲመሰርቱ ጥሪ አድርጎ ነበር። በዚህ መልክ ነበር የታገለው ኢሃፓ። ዛሬ የሰላማዊ ትግል ትርጉም የጠፋባቸው ክፍሎች አንድ ድርጅት በስልጣን ያለውን ኃይል ይውረድ ካለ ለማውረድም ህዝብን ካደራጀና ካታገለ ሰላማዊ ትግልን የተወ ይመስላቸዋል። ሰላማዊ ትግል ማለት ጠባይን አሳምሮ ለገዢው ቡድን ታማኝ ተቃዋሚ መሆን እየመሰላቸው ነው። ስህተቱ ከነሱ እንጂ ከኢሃፓ አይደለም። የመኮንኖችን ቡድን ኢሃፓ በትግል አስጨንቋል፣ አራውጧል። በፖለቲካው ትግል መስክም አሸንፈው ነበር ማለት ይቻላል። ለተሸነፉ ጦርነት አወጁበት። ኢሃፓ በከተሞች አንዲትን ጥይት ከመተኮሱ በፊት ደርጉ በህዝቡ ድርጅቶችና መሪዎቻቸው ላይ በኢሃፓ አባላት ላይ በተቃዋሚዎች ላይ በተቃወሙ ወታደሮችና መኮንኖች ላይ በአርሶ አደሮች ላይ ወዘተ በአዲስ አበባ በክፍለ ሀገርም የግድያ እርምጃ ወስዷል። ቀይ ተብሎ ገና ያልተሰየመ ሽብር ይካሄድ ነበር። አሁን ተፈላጊው የዲሞት ፈርጥ ይት እንጂ ዲሞክራሲ አይደለም ብለው ያጓሩና መኮንኖች አማካሪዎቻቸው በኢሃፓ ላይ በይፋ ጦርነት እስኪያወጁ ድረስ ግን ከግድያ አልተቆጠቡም ነበር። ይህን ሀቅ የሀገራችን ህዝብ በግልጽ ያየውና የሚያውቀው ነው። ኢሃፓ የመከላከል እርምጃ መውሰድ የጀመረው ከዚህ ሁሉ በኋላ ነው። ዛሬ ቀድመው ደርግ መሪዎች አማካሪዎቻቸውና ምስክሮቻቸው ሌላ ቢያወሩ ይህ የማይደበቅ ሀቅ ነው። በሰላም የታገላቸውን ህዝብና ድርጅት ሊያጠፉ አሲረውና ጦርና ነፍሰ ገዳዮች አሰማርተው ፍጅት አካሂደዋል። ዛሬም ያን ፍጅትና ወንጀል ክደው ተጠያቂውን ኢሃፓ የሚወነጅሉ ያው ባዳቆናቸው ስህተትና ጥፋት ሲቀጥሉ እንጂ ከሀቅ ሲታረቁ አይደለም። ወያኔም ለስልጣን ሲበቃ ኢሃፓ በሰላም ለመታገል ያለውን ፍላጎት በይፋ አሳውቆ ነበር። የወያኔን አሉታዊ ምላሽ ግን ህዝብ የሚያውቀው ነው። አሁንም ቢሆን ኢሃፓ በህብረት ከሌሎች ጋር ሆኖ በሰላማዊ መንገድ ለመታገል ያለውን ፍላጎት ያደናቀፈው የወያኔ አምባገነናዊ ቡድን ነው።
የኢሃፓና የደርግ መኢሶን ሆነ ከወያኔ ጋር ያለው ጠብ የፕሮግራም ሳይሆን የስልጣን ሽሚያ ነው የሚሉ አሉ። ይህ እውነትነት አለው?
የኢሃፓና የደርግ መኢሶን ሆነ ከወያኔ ጋር ያለው ጠብ የፕሮግራም ሳይሆን የስልጣን ሽሚያ ነው የሚሉ አሉ። ይህ እውነት አለውን? መልስ፦ አንድ ትልቅ የአብዮት መሪ የነበሩ ሰው ያላነበበና ለማወቅ ያልጣረ የንግግር የትችት መብት ሊኖረው አይገባውም ያሉትን ያስታውሳል። ይህ ክስ ደርግም መኢሶንም ኢሃፓም የግራ ክንፎች ነበሩ ቢባልም አቋማቸውና ፕሮግራማቸው አንድ አልነበረም። ያነበበ ሊረዳው ይችላል። አንዳንድ ጸረ ግራ የቀኝ ኃይሎች ግን እሳት ካየው ምን ለየው ይሉና ሁሉም ያው ናቸው በማለት በስንፍና ደምድመው ይሳሳታሉ። ሌላውን ግን ማሳሳት ፈጽሞ አይችሉም። ነገሩ የዓለም አድሃሪ ቀኝ ኃይሎች አምላ አይደሉም። ካፒታሊስት ስለተባሉ በኖርዌይና በአሜሪካ በፈረንሳይና በጣሊያን ያሉት ስርዓቶች ወይም ኃይሎች አንድ ወጥ አይደሉም። በደርግና በኢሃፓ ማል የማይታረቅ መሰረታዊ ልዩነቱ ብዙ ነበር። በኢሃፓና በወያኔ ማል ገና ወያኔ ትግራይ ተገንጥላ ሌላ ነጻ መንግስት ትሁን ካለበት ጊዜ ጀምሮ በአገር ጉዳይና በህዝብ መብት ጉዳይ መሰረታዊ ልዩነት ለግጭትም ያበቃ ቅራኔ ነበር ዛሬም አለ። ስለዚህ ግጭቱ በመሰረታዊ የፖለቲካ ያጣም ልዩነት እንጂ በባዶ አልነበረም አይደለም። ዛሬም ቢሆን በድርጅቱ መሃል ያሉት ልዩነቶች ተወግደው በህብረት ተያያዙ የሚል ጥሪ ቢኖርም በድርጅቱ መሃል ያሉ የአቋም ልዩነቶች ሊካዱ አይገባም። ዋናው ትኩረት መሰረታዊ ባልሆኑ ልዩነቶች መለያየትና መቃቃር አይገባም በሚለው ላይ ነው። ዋና ትኩረት ሀገር በአደጋ ላይ ስለሆነች እሷን በማዳን ላይ ሆኖ የፕሮግራም ልዩነት ዋና ቦታ አይሰጠው ለማለት እንጂ የማይናቁ የአመለካከትና የአቋም ልዩነቶች ዛሬም አሉ። ኢህአፓ ትመስረት የሚላት ዴሞክራሲና ህዝባዊ ኢትዮጵያ ሌሎች ከሚሉትና ከሚፈልጉት የተለየች ልትሆን ትችላለች። መስማሚያው ዋና ነጥብ ግን በጋራ የወያኔን አገዛዝ ማስወገድና ህዝብ የትኛው ይበጃል ብሎ እንዲመርጥ መብትን ማረጋገጥ የሚለው ላይ ሊኖር የሚገባው ስምምነት ነው። ደርግ ለምርጦች ወታደራዊ አምባገነንነት ሲቆም ኢህአፓ ለህዝባዊ ስልጣንና ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ነበር የቆመው። መኢሶን ከደርግ ጋር በሂሳዊ ድጋፍ ማበር ሲል ኢህአፓ ይህን አማራጭ ተቃውሟል። ወያኔ የብሔረሰብ ቅራኔ ዋናው ነውና ሁሉም ተገንጥሎ የየራሱን ነፃ መንግስት ይመስርት ወዘተ ሲልም ኢህአፓ የጭቁኑ ህዝብ መብት በተከበረባት ኢትዮጵያ አብሮ መኖር ያስፈልጋል ይቻላል ወዘተ ብሎ ግልጽና ጥርት ባሉ አቋሞች መሰረት ተለይቶ ቆይቷል። ዛሬም የኢሃፓና የወያኔ ፕሮግራም ለየቅል መሆናቸውን ማንም ሊረዳ ይችላል።
ሌላ በደርግ ተጀምሮ እስከ ዛሬ የሚስተጋባ ክስ ደግሞ ኢሃፓ የሶማሊያን ወረራ ደገፈ፣ የሶማሊያውን መሪ ዚያድ ባሬን ቪቫ ብሎ ደገፈ፣ ሀገርን ከዳ፣ ጦሩን ከፋፈለ፣ በታጠቀው ሰፈር ይሰለጥን የነበረው ሚኒሻ ጠርሙስ ፈጅቶ በምግብ ጨምሮ ፈጀ ወዘተ ወዘተ የሚሉ ናቸው። ለዚህስ ምን ምላሽ አለ?
ኢህአፓ የሶማሊያን ወራሪ ጦር ደገፈ ብሎ መንግስቱ ኃይለማርያም የዋሸውን ወያኔው የውሸት አባት ስባት ነጋም ከአዲስ አበባ ሲያስተጋባ ተደምጧል። በመቋዲሾ ቢሮ ከፍቶ በዚያድ ባሬ በሁሉም መስክ እስከ መጨረሻው ተደግፎ ከአረርጌ እስከ ባሌና አዳማ ናዝሬት ድረስ የምዕራብ ሶማሌ ግዛት ነው ብሎ የፈረደው የወያኔ መሪ እንግዲህ ይህን ሁሉ የሚያውቅ የለም ብሎ ሲቀጥፍ ሰማን ማለት ነው። ውሸታሞች በተለይም የለመደባቸውና በስልጣን ያሉ ቀጣፊዎች ለከተም ገደብም እንደሌላቸው በመንግስቱ በመለስም በስባትም አይተናልና ብዙም አያስገርምም። በኦጋዴኑ ጦርነት ጊዜ ግን ኮሎኔል መንግስቱና ጨፍሮቹ ኢህአፓን ለማጥፋት ሽብር እያካሄዱ ነበርና ኢህአፓ ዚያድ ባሬን ወይም ሶማሊያን ደገፈ ብሎ መዋሸቱ ግን ድጋፍ ለማግኘት በተለይም ከወታደሩ ክፍል ይጠቅመናል ብለው አይናቸውን በጨው አጥበው የጀመሩት ውሸትና የሐሰት ቅስቀሳ ነበር። ማንም ቢሆን ማን አሉባልታን ከማናፈስ ሌላ ኢህአፓ ወረራውን ደገፈ ብሎ ማስረጃ ማቅረብ አይችልም። ይህም የሆነው ድርጅቱ ወረራውን ያልደገፈ በመሆኑ ነው። ኢህአፓ በኦጋዴን ያለው ኢትዮጵያዊ የብሔረሰብ በደል ይደርስበታል ብሎ በአጠቃላይ አቋሙ መሰረት እምነቱን የገለጠ ቢሆንም የተጨቆነ ህዝብ ትግልና የባድ ሀገር ወረራ አንድ አለመሆናቸውን ጠቁሞ ወረራውንና ሁለቱንም ህዝቦች የሚያጫርሰውን ጦርነት አውግዟል። የዚያድ ባሪ ወረራም የኢትዮጵያን ህዝብ ጸረ ደርግ ትግል የሚያደናቅፍ መሆኑንም ጠቁሞ ተቃውሞታል። በዲሞክራሲያ ቅጽ 4 ቁጥር 9 የሰፈረውን የኢሃፓን አቋም መረዳት ያቃታቸው ደግሞ ያው የዘቀጡ አልባልተኞች አንባውት ከሆነ ደግፏል ብለው መቀጠሉን የመረጡ ይመስላል። ኢሃፓ በወታደር ውስጥ ለመደራጀት እንደጣረው ሁሉ በሚሊሻው ዘንድ ተንቀሳቅሷል። የጠርሙስ መፍጨት አስቂኝ አባባል ትተን ማለት ነው። ጦርነት መንስኤው ምንድነው? ጠቀሜታውስ ለማን ነው ብሎ መጠየቅ ግዴታ ነው። አለበለዚያ ጨቋኝ ገዢዎች ህዝብን ሁሌ ጀሌና ጥይት ማብረጃ ቅራኔን ማርገብ ያደርጉታል። ይህንን በተመለከተ ወያኔና ሻቢያ ለጦርነት ሲያቆቆቁም ኢሃፓ ጠቁሞ አሳስቦና አስረድቶ ነበር። መላ ኤርትራን ትገንጠል ያለና የተባበረ ቡድን ድንገት ባንዲት ባድመ የተነሳ ሀገር ወዳድ አይሆንም ብሎ ኢሃፓ ከመጋረጃው በስተጀርባ የመለስን ቡድን ወያኔ ሀገራችንን እናድን ያሰጥሪ በስተጀርባ ያለውን ሴራ አጋልጦ ነበር። ሻቢያና የኤርትራ ህዝብ አንድ አይደሉምና በኢትዮጵያ በነበሩ ኤርትራውያን ላይ የወሰደውን የግፍ ማባረርም ተቃውሞ ይዘቱንም አጋልጦ መግለጫም አውጥቷል። ይህ ሁሉ እንግዲህ ሻቢያን በመደገፍ ወይም ኢትዮጵያ ትወረር በማለት ሳይሆን ገዥውን ቡድን ሴራ በማወቅና በመቃወም ሀገርንም መጠበቅ ገዥውንም ቡድን በገባበት ቀውስ ተጠቅሞ ማስወገድ ይገባል የሚል ነው። የለም በደፈናው ለነመለስ ጥሪ ድጋፍ እንስጥ ያሉት ደግሞ ያ ሁሉ ህይወትን ጠፍቶ ባድመ ብቻ ሳትሆን አዲ ኢሮብም ለሻቢያ ተፈርዶላት የተባረሩ የተባሉትም እየተመለሱ የተሰውት ቤተሰቦቻቸው ጧሪና ተንከባካቢ አጥተውና ወያኔዎችም ከነጭፍሮቻቸው ቤተ መንግስት ሲፈነጩ ይገኛሉ። ለዚህ ነው ገዦች ህዝብን ተነስ ሲሉት ለምንና ለማን ጥቅም ብሎ መጠየቅ የግድ የሚሆነው። ባምባገነን ስራቶች ሀገርና ቤተ መንግስት የተሰየመ ቡድን አንድ ጥቅም ያላቸው አለበለዚያማ ወረቦሎች ሁሌም በሀገር ወዳድነት ጥሪ ዙሪያ ይደበቃሉ የተባለውን መዘንጋት ይሆናል። ዛሬ የሻቢያ ተቃዋሚዎች የጦርነት ዝግጅት አውግዘው ኤርትራዊ ከኢትዮጵያዊ የሚያፋጅ ቅራኔ የለውም ብለው ለህዝብ አንድነት ወይም ሰላም ቢቀሰቅሱ ሊወገዙ ነው? ገዢ ቡድኖች የህዝብ ትግል ሲያይልባቸው የውጭ ጠላት መጣብህ ብለው በሀገር ፍቅር ሰበብ የህዝብን እይታና ትኩረት ከነሱ ላይ እንደሚያነሱ የታወቀ ነው። ይህ እንዳይሆን መታገል ያሻል።
ኢሃፓ እንደ ድርጅት ሀገር ሲል ህዝብን ረስቶ አይደለም። ሰዲር ያድን በዚያድ ባሬ ወረራ ጦርነትም ሆነ ኋላም በሶማሊያ በስደት ላይ መከራ የተቀበሉና የተሰውም ኢሃፓ አባላት ቁጥር ጥቂት አልነበረምና ኢሃፓን በዚያድ ባሬ ደጋፊነት ለመክሰስ መሞከሩ ላም ባላለበት ኩበት ለቀማ ይሆናል። ኢሃፓ ከዚያድ ባሬ ጋር ልክ እንደ ወያኔ አብሮና ግማሽ ኢትዮጵያን የሶማሌ መሬት ብሎ ፈርሞ ቢገኝ ኖሮ በዚያድ ባሬና መሰሎቹ ሙሉ ድጋፍ ዛሬ እንደ ወያኔ በኢትዮጵያና በህዝቧ ላይ ቀንበር በሆነ ነበር። ይህ ግን የኢሃፓ ሳይሆን የነ ወያኔ ሰልፍና ምርጫ መሆኑን ጊዜ በሚገባ አሳይቶናል። ጉዳዩን ጠለቅ ብለን ከመረመርን ደግሞ ትላንትም ሆነ ዛሬ በኢሃፓ ላይ መሰል ክስ የሚደረድሩት በአብዛኛው ራሳቸው ለባዕድ ወይም ለሀገር በቀል አልባሌ ኃይል ተገዥ ሆነው እናገኛቸዋለን። ወያኔ ለሱዳንም ለሻቢያም ለሊቢያም ሆነ ለሁሉም ጸረ ኢትዮጵያ ኃይሎች ቅጥረኛ ነበር። ዛሬም አልተለወጠም። የደርግ መኮንኖች ሀገሪቷን ለሶቪየት ኅብረት አሳልፈው ሰጥተው ነበር። ዛሬ ተለጣፊ የሚባሉት ቡድኖች የመለስ ዜናዊ ሎሌዎች ናቸው። ሌሎች ደግሞ ሀያል ለተባለው መንግስት ደፋ ቀና ሲሉ እንታዘባለን። ይህ ሁሉ ከኢሃፓ መንደር አይታይም። ኢሃፓ ለማንም መንግስት ወይ ኃይል ተገዥ ሆኖ የኢትዮጵያን ጥቅም አሳልፎ ሰጥቶ አያውቅም። ለጥቅም ሲል ከኢትዮጵያ ህዝብ ጨቋኞች ጋር የስልጣን ቅርጫ ውስጥ አልገባም። ይህን አሌ የሚልና በሀቅ የሚደገፍ ማንም የለም።
Zarem le botanyo
embereketen
yele tsar le swaga tinderus kazane bezeben akmerek gimbarkna sayo le medbele pasi kadmo yetagele mekayde parami kadmo yetagele hirge belayihun bele kastamarko lu alawindese bekirbe yasko yagel kibir melash ihapa unatew yesiz betsfane gimbarkna sayo
ይወገራል እንጂ ምን ነው አይወገር በሃማ ቱማ ሰማ ካለማ የሐቅን ነጋሪት ስቶ ከነጎደ የታሪክን ሐዲድ እውነትም ራሷ ላሰት ቦታ ለቃ ከሆነች ለፍስፍስ ዝም ካለችማ ምድረ ነፍስ ሰገዳይ ሰማያትን ሲያወግዝ ሽብርተኛ ሲጦስ አገር ሲያተራመስ ሂሳብ ማወራረድ የማይቻል ሆኖ ምድረ ነፍስ ሰገዳይ መድረኩን አጣቦ አገር ህዝብ የሸጠው በባዲ ተገዛው ታጋይም ተብሎ በተገላቢቶሽ ለሀገር ይሞተው ለሀገር የቆመው ውግዘት ተጨክቦ አበፈስ ይተካብ ዝሎ ቀብዝሎ የቋንቋ ገኖ ይወገራል እንጂ ምን ነው አይወገር የካሃዲ መንጋ ያ ሁሉ ሆዳደር ይወገራል እንጂ ምን ነው አይወገር አገር ማዳን ግዳጅ አይለጋ ሀኬት ከቶም አይቀበር ነገን እውል ማድረግ ፈተናው ብዙ ነው ትናንትን ረስቶ ነገን ግን ፈለጋ ያው ከንቱ ድካም ነው የፈሰሰውን ደም የህዝብን መከራ የዜጎችን ስቃይ ሁሉንም አቃሎ ይባስ ብሎ ክዶ ወንጀለኛ መንጋ ቀፎ ተሰባስቦ ታሪክ እየካደ በህዝብም ተሳልቆ ህሊናና ነፍሱን በክልል ሸንሽኖ በደን ኖርባጉ ጉና ኖር ወተረንም ቀቅፎና ወልዶ ተፎቶማክ ዲሲ በበርሊ ተራራም ቾቱን መስርቶ ያታዊ መቲ ቅርሻት የኔ ብሎ ሊወገር ሲነሳ ለሀገር የሞተውን ሊያወግዝ ሲነሳ ሀገር ያለውን ይወገራል ጅብነው አይወገር ሀቀን እየካደ ሀገር እየካደ ሲሆን ለከርሶ አደር
ለጣነት ለበቁም ወገኖች